በግሪክ በኩል ዞሮም ትታያለች፣ በቱርክም በኩል ዞሮ ሄዶ ማየት ይቻላል። እቺ ገና እዛው ስለዋሰው ሰው የለ ድምፅ የለ እዚያው ስለው ተቀምጠ። በዚያ ዘመን በሮም ቄሳሮች ላይ የሚያምፁ እንቅስቃሴ የሚያደርጉ ክርስቲያኖች ሁሉ ሄደው የሚታሰሩት እዚያች ደሴት ውስጥ ነበር። ዮሐንስም እዛ እንደታሰረ በዮሐንስ ራእይ ምዕራፍ 1:10 ላይ ጽፎልን በዚያ እንደነበረ ፍጥሞ በምስባል ደሴት ሳለ ማለት እዚያ ያለ ቅዱስ ዮሐንስ በጣም ያለቅስ ነበር፣ ያዝን ነበር። የሚያለቅሰው የሚያዝነው ለምን የችግር ገጠመኝ ብሎ አለ። ማንኛውም ስጋ የለበሰ ሰው እንደሚፈተን ፈተና እንደሚያገኘው ያውቅ። ግን በከተማ በህዝብ መካከል እያለ የሚሰራቸው ብዙ ስራዎች ነበሩ፣ የሚሰጣቸው አገልግሎቶች ነበሩ። በመታሰሩ የተነሳ ሊሰጣቸው ያልቻላቸው አገልግሎቶች ነበሩ። እኔ እንደ ሌሎቹ ሐዋርያት እየተዘዋወርኩ እንዳላገለግልን፣ እየተዘዋወርኩ ፈቃድን እንዳልፈጸምልን፣ አልወደድክም አልፈቀድክልኝም ማለት ነው ብሎ ማስተማር ቀረብኝ፣ ማገልገል ቀረብኝ፣ ከህዝቡ ጋር የሚገባውን አገልግሎት ለአንተ ማቅረብ ቀረብኝ ብሎ ነበር እግዚአብሔር። በዚህ ጊዜ ነው እግዚአብሔር አይዞ አንተ ለሚበልጥ ነገር ተመርጠሃል አለና የሚመጣውን ዓለም ምንነት ቁልጭ አድርጎ አሳየ። ያየው እንደኔና እንደናንተ እንደዚሁ ቁጭ ብሎ እንደዚህ የሚታይ ነገር ራእይ ይባላል። ምን ይባላል? ተኝተን የምናየው ምንድን ነው የሚባለው? ህልም ይባላል። ሰው ቁጭ ብሎ ወደፊት የሚመጣውን በመንፈስ ቅዱስ ገላጭነት ሲያይ ያየው ምን ይባላል? ራእይ። እሱ ከዛሬ 1900 ዓመት በፊት ነው ያየው። ይህን ግን ያየው ነገር እሱ በነበረበት ዘመን ያየው ነው የነበረው ነው። እሱ ባለበት ዘመን ያልነበረው ሁሉ ማየቱ ይነገር። ያ ነው የራእይ መጽሐፍ ተብሎ በቅዱስ መጽሐፍ ውስጥ መዝግቦ እናገኘው። አይ ዮሐንስን ያሳየው እግዚአብሔር አይና ያየው ለመልአኩ ገለጠ፣ መልአኩ ደግሞ ለዮሐንስ ገለጠ። እግዚአብሔር ቀጥታ ለዮሐንስ ያለን መግለጽ አይችልም? እንደ ይችላል። መልአኩን ግን በመካከል አስገባው። ይሄ የማፈቃ እኛ አይደለም። አሁን ቅዱስ ገብርኤልም ቅዱስ ሚካኤልም ቅዱስ ኡራኤልም ቅዱስ ፋኑኤልም እኛ አይደለም፣ በመካከል ያስገባ ነው የእሱ ፈቃድ። ለመልአኩ ገለጠ፣ መልአኩ ደግሞ ለዮሐንስ አየና ካየው ውስጥ አንዱ በመጨረሻው ዘመን ስለሚነሳውና ስለሚመጣው የክርስቶስ ተቃዋሚ ያየው ራእይ። ይሄን የክርስቶስ ተቃዋሚ በተመለከተ ያየው ራእይ በዮሐንስ ራእይ ምዕራፍ 13 ቁጥር 1 ጀምሮ እስከ ፍጻሜ ድረስ ተጽፎ ይገኛል። ባጭሩ ይህንን የክርስቶስ ተቃዋሚ አውሬ ብሎ የተናገረለት መንፈስ ቅዱስ በገለጠለት መልአኩን ባሳየው መሰረት ማለት ይህ አውሬ የሚወጣው ከባህር ነው አለ። ባህር የተባለችው ዓለም ነው። ከባህር ሲወጣ አየዋል። ይህም አውሬ 10 ቀንዶች አሉት፣ 7 ራሶች አሉት። ስንት ቀንዶች ናቸው? 10 ቀንዶች፣ 7 ራሶች አሉት። ይሄ ምሳሌ ነው። 10 ቀንዶች የተባሉት ባጭሩ አውሬው ዓላማውን ከግብ ለማድረስ የሚጠቀምባቸውና የሚረዱት ሹማምንት ናቸው። 7 ራሶች የተባሉት ደግሞ አውሬው ወይም የክርስቶስ ተቃዋሚ በዓለም በሚገለጥበት ጊዜ በዋነኛነት አጀንዳውን የሚያስፈጽሙለት አገሮች ናቸው። ከዚህ ውጭ ደግሞ አውሬው በሚመጣበት ጊዜ በዓለም ውስጥ ዋና ዋና የሚፈጸሙ ትልልቅ ኃጢአቶች አሉ። እነዛ ናቸው ራሶች የተባሉት። የሚታወቀው በእነዚህ ኃጢአቶችና ግብሮች ነው ለማለት በምሳሌ የተገለጡ አገሮቹ ፋርስ ወይም ኢራን፣ ባቢሎን ወይም ኢራቅ፣ ግሪክ፣ ሜዶን፣ ግብፅ፣ ሮም ወይም ኢጣሊያና እስራኤል ናቸው። እነዚህ 7 አገሮች በዋነኛነት አውሬውን ይራቡታል፣ የክርስቶስን ተቃዋሚ ያግዙታል። ይህ ተቃዋሚ በሚገለጥበት ጊዜ 7 ራሶች የተባሉ ዋነኛነት ትልልቅ ኃጢአቶች በዚህ ዓለም ይፈጸማል። አንዱ የመጀመሪያው ኃጢአት ኃጢአተ አዳም ይባላል።
ኃጢአት አዳም ማለት አዳም ፍጡር ሆኖ እግዚአብሔር ፈጣሪ ሆኖ ሰውን በምሳሌውና በአርአያው ከፈጠረው በኋላ ገነትን የምታክል ስፍራ ሰጥቶ በክብር የፈጠረችነትን የፍጡርነትን ኃላፊነትና ድርሻ አጠብቆ እንዲኖር ሰጠው። ሰው ግን ያጠብቆ መኖር አልቻለም። አምላክ መሆን ፈለገ። ምን መሆን ፈለገ? አምላክ የፈጣሪ ቦታ መውሰድ ፈለገ። ኃጢአት አዳም ስንል ፈጣሪ ነኝ ይላል ማለት ነው። ፈጣሪ እግዚአብሔር አልፈጠረም፣ እኔ የፈጠርኳቸው ፈጣሪ እኔ ነኝ የሚል ኃጢአት ይሰራል። ይሄ አቤል፣ ይሄ አንዱ ነው። ሁለተኛው ቅጥፈተ አቤል ነው። የአቤል አሟሟት ማለት አቤል የተገደለው በገዛ ወንድሙ በቃየል ነው። የአገዳደሉን ስርዓት በአእምሮ ውስጥ ስዕል ስሎ በተግባርም እያሳየ ያስተማረው ሰይጣን ነው። እንዴት አድርጎ እንደሚገደልም ትምህርት የሰጠው ሰይጣን ነው። ቃየል ይህንን ትምህርት እንዲወስድ ትምህርቱንም ተከታትሎ በተግባር እንዲፈጽም ያደረገው በልቡ ውስጥ የተጠነሰሰው አንድ ትንሽ ጥፋት ነው። ያ ትንሽ ጥፋት ቅናት ነው። ቅናት ወንድሙ የተሰጠው ስጦታ አለ፣ አቤል የተሰጠው ስጦታ አለ፣ እሱ ደግሞ ቃየል የተሰጠው ስጦታ አለ። ሰው የሌለውን ነገር ካለው ወስዶ መጠቀም መልካም ነው። በተሰጠው ነገር ግን ሁሉ ጊዜ የተቃጠሉ መኖ ልጆች ማንቀበል ሰዎች አልበቀ ይሄን አልችልም፣ አንተ በዚህ ጎበዝ ነህ፣ እስቲ እንዴት ነው ይሄን የማከናውነው፣ እንዴት ነው ይሄን የምሰራው ብሎ ማማከር የበታችነት የሚመስለን ብዙ ሰዎች አለ። እውቅና ማንሰጥ ማለት ነው ሰው ላለው ነገር። ቃየል እንደዚህ አይነት ችግር ነው የነበረው። ትንሽ ሊሆን ይችላል ይህ ችግር፣ እኔ ምን የሚያቅተኛለ ብለን ሁሉን ነገር ስህተትም ቢሆን በራሳችን የምንወጣው ከአጠገባችን ደግሞ በቂ ልምድ ያለው ሰው እያለ ራሳችን ገብተንበት የምንዳክርበት ሰዎች አለ። ቃየል እንዲህ ያለ ችግር ነው የነበረው። ወንድሙ ባለው ነገር በጣም ይቃጠላል። ወንድሜ አቤል ይሄ እንዴት ነው የሚሆነው ብሎ አይጠይቀውም። የበታችነት ይመስለዋል። ታዲያ አንድ ነገር ፈለጉና ሁለቱንም የፈለጉትን ለመወሰን አባታቸው አዳም ስለቸገረው መስዋዕት እንዲሰዉ አዘዛቸው። ሁለቱም መስዋዕት ሲሰዉ መስዋዕት ዋናው ነገር በእግዚአብሔር ዘንድ ተቀባይነት የሚኖረው ሰው ሊያየው በሚችለው መልኩ በጣም አሳምሮ ማቅረብ አይደለም። እግዚአብሔር የሚወደው የውስጡን ነው። ንጽህና ቅድስና እግዚአብሔር ይወዳል። ንጽህና ቅድስና ካለ አጭር ብኖር ረጅም ብኖር በውጭ ሰዎች የሚያደርጉት ነገሮች ቢኖሩ ባይኖሩ ይሄ እግዚአብሔር የሚመለከተው ውስጡ ነው። እግዚአብሔር የሚፈልገው በልብ ንጽህና ያደረግነው እግዚአብሔር በጣም ይወዳል። ቃየል መስዋዕት መስዋዕት ነው ብሎ ገበሬ ነበረ ከምርቱ ውስጥ ስንዴውንም እንትርዳግንም አንድ ላይ አድርጎ ለእግዚአብሔር መስዋዕት አቀረበ። ቃል አቤል ግን በጣም እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው፣ የተቀደሰ መስዋዕት ይወዳል፣ በንጽህና የሚያቀርቡለት መስዋዕት ይወዳል ብሎ እሱም ከግብርና ሙያ ውስጥ በአንዱ ዘርፍ የከብቶች የእንስሳት እርባታ ስራ ይሰራ ነበርና ከበጎቹ መካከል በጣም መርጦ የሰባውን በግ ያላረጀውን ጥርሱ ያለቀለውን በግ መርጦ ለእግዚአብሔር መስዋዕት አድርጓል። አሁን እግዚአብሔር የማንን የሚቀበል ይመስላችኋል? የአቤልን ተቀበለ እግዚአብሔር። አሁን እግዚአብሔር የአቤልን ሲቀበል የበለጠ በቁጣው ቀጠለበት። ቃል አባቴን ለእሱ ያዳላ እግዚአብሔርም ለእሱ ያዳላ አለና የበለጠ ተቆጣ። እኔ አባቴ ብቻ መስሎኝ ነበር፣ ለካ እግዚአብሔርም ለእሱ ነው የሚያዳላ። ምንድነው ስህተቴ? ምንድነው ጉለቴ? ምንድነው የማስተካከለው? ለምንድነው እግዚአብሔር እኔን ያልተቀበለው? አላለም። ምን ባለኝ ነው የሚቀበለኝ ብሎ ለማሻሻል ቆም ብሎ አስቦ የተሻለ ነገር ለማቅረብ አላሰብ። በቀጥታ የታየው ውስጡ በተቀደሰው ነገር እግዚአብሔር እንደጎዳውና እንዳጎደለበት። ከዚህ በኋላ ከሰይጣን በተማረው መሰረት የገዛ ወንድሙን ለመጀመሪያ ጊዜ ወርዝ አውርዶ በድንጋይ ደብድቦ ወግሮ ወንድሙን ገደለው ይላል። ልክ እንደዚሁ ሰው በሰው ላይ ይጨክናል። ሰው በሰው ዛሬ ገዛ ልጆቻቸው በገለም አይታቸዋል አይደል? ጋዜጣ ላይ ያስቀምጡ በፍቱ ውሃ የሚቀጥሉ አሉ እናቶች የገዛ ልጆቻቸው የሚቀጥሉ የገዛ ወላጁ ገሎ የሚቀሩ እንዲህ አሉ። ወንጀሎች በዓለም ይስፋፋሉ። አውሬው ሲመጣ ሰው ጨካኝ ይሆናል። አእምሮን በአጠቃላይ በጥላቻ ይሆናል። መጀመሪያ መስተካከል ጆሮ ወደፊት አስተካክለዋለሁ እንዳለ ከአሁኑ ጀምሮ የሆነ ውስጣችን ሰዎችን ስናይ የሚያደር ጤናማ ያልሆነ አስተሳሰብ ካለ መድኃኒዓለም እንደጅነት ነው። አረቀልኝ እሱ ሲያድግ ነው። አሁን በጋዜጣ በፖሊስ ፕሮግራም ወዘተርፈ የምናየውን ይንፈጽም የማንም ደግሞ አለ ቁመታችን ብቻ ጥቁራችን ብቻ ወዘተ ብቻ የሚያደርግ ውስጥ የተቀበረ እንደ ቃየል ያለ ትንሽ መጥፎ አስተሳሰብ ያድግ። በመጨረሻው ዘመን አውሬው ሲመጣ ከሰባቱ ራሶች መካከል ሁለተኛው የሰው ልጆች አእምሮ ሙሉ ለሙሉ በጥላቻ ይሞላል ማለት ነው። በጥላቻ የተነሳ የተለያዩ ወንጀሎች ይፈጸማል። ሰው በሰው ላይ ጨክኖ የተለያዩ ነገሮች ይሰራል። አንድ ሞባይል ለመውሰድ በሰው አንገት ገመድ ከተው የሚጥሩ ሰዎች አሉ። ጠዋት ወይ በሌሊት ስትወጡ ወይ ማታ ስትሄዱ ጨለምለም ያለ ቦታ ስትደርሱ የሆነ ዛፍ ላይ ወጥቶ አስተካክለው አንገት ላይ ገመድ ከተው ወደኋላ ጥለው በስለት አስፈራቱ ወደኋላ ብንወድቅ ስንት አደጋ አለ። ይህን ራስም ሰው ይጨካከናል ሰው ማለት ነው። ሶስተኛው የባቢሎን ግንብ ነው። በቅዱስ መጽሐፋችን በኦሪት ዘፍጥረት ምዕራፍ 11 ላይ ስናነብ በባቢሎን ወይም በሰናዖር የነበሩ ሰዎች ትልቅ ግንብ መገንባት ፈለጉ። እግዚአብሔር ማደሪያውና መኖሪያው በሰማይ ነው። ስለዚህ ሰማይ የሚደርስ ፎቅ ብንሰራ የእግዚአብሔርን ማደሪያ ማየት እንችላለን። ከዚያ እሱን ከሰማይ ያን ሰማይን አፍርሰን አውርደን የዚች ዓለም ገዥና ተቆጣጣሪ መሆን እንችላለን ብለው አሰቡ። ሰርተው አልጨረሱም። እግዚአብሔር ሀሳባቸውን አውቆ ቋንቋቸው ለዋወጡ። መስራት አይከለከልም፣ ግን የምንሰራው እግዚአብሔርን በመቃወም ከሆነ ግን እግዚአብሔር ዝም አይልም። ስራ መስራት አይከለከልም፣ ግንብ መገንባት የተለያዩ ነገሮችም አይከለከልም። ግን አላማው ወይም ግቡ እግዚአብሔርን በመቃወም ላይ የተመሰረተ ከሆነ ግን እግዚአብሔር ዝም አይልም። ሲሰሩ ዝም አላቸው። በኋላ ግን የመጨረሻ ሀሳባቸው ሲለወጥ ቋንቋቸውን ለዋወጡ። ውሃ አምጣ ሲለው ቋንቋው ስለማይገባው ሲሚንቶ ያመጣል። ሲሚንቶ አምጣ ሲለው አሸዋ ያመጣል። በረዳሽ መግባባት አቃታቸው። ልክ እነዚህ ሁሉ ያኔ በባቢሎን እንደነበረው በመጨረሻው ዘመን ሰዎች ከምድር እስከ ሰማይ በሚደርስ የተለያዩ የፈጠራ ውጤቶቻቸው ከፍ ይላል፣ ያድጋሉ። የቴክኖሎጂ መስፋፋት በዓለም ሁሉ ከፍ ያለ ደረጃ ላይ ይደርሳል። ጦሩ ዛሬ ሳይንሳዊ በሆኑ ዘዴዎች የማይሰሩ ነገሮች ሆናል። በክሎኒንግ ሰዎችን መፍጠር የሚቻልበት ደረጃ ላይ ሰው ልጆች ደርሰዋል። ህይወችም እንደዚ ኮምፒውተሩ ወዘተ። ግን ይሄ አገልግሎቱ መንፈሳዊ ነገርን ወደ መቃወም ሲገባ ከእግዚአብሔር ጋር ያለ አውሬው የቴክኖሎጂ ውጤቶችን በሙሉ ለራሱ አገልግሎቶች ያውላቸዋል። አሁን ሰው ዛሬ እንግዲህ ድሮ ሄርኩ ስንል ሊሆን ይችላል የተነበር ቦታ የሚታወቅ አሁን ሳንወድ በግዳችን የት እንዳለ እንታወቃል። የት እንዳለ አገራችን ውስጥ ያሉ የማዕድናት ወዘተርፈ የውጭ ኃይል አናስገባም እያል እንደነ አጼ ፋሲለደስ ዘመን ብንከላከል የምናተርፈው አንዳችን ነገር አይኖርም። ካሉበት ሆነው የምድሪቱ ስር ውስጥ ያለችንን ማዕድን መለየት የሚችሉባቸው ብዙ የቴክኖሎጂ ውጤቶች በዓለማችን ብዙ የቴክኖሎጂ ውጤቶች። በዚህ የተነሳ አንድ አካባቢ ማጥቃት የሚፈልጉ አሁን እነዚህ በ
ርቀት የሚወነጨፉ ሚሳኤሎች በሚተኮሱበት ጊዜ ቦታ አስልተው በጂፒኤስ ያ ቦታ ለይተው ቦታውን ብቻ አይደለም አሁን የሩዝላ ገዋን መሪ በነበረበት ጊዜ ታውቁት አላችሁ እናንተ ያ ሰው አሜሪካን ብዙ የጦር መሳሪያ አጠቃቀም ጦር መሳሪያ መፍጠር ብቻ አጠቃቀምንም ጭምር ያጠናል። የሰው ለማጥቃት ሲሰሯቸው ከነበሩ ነገሮች መካከል አንዱ በእንቅር ካሉበት ሆነው በሳይንስ ሳተላይት ኢሜጆች ታንኮቹ ያሉበትን ቦታ በደንብ አይደንቲፋይ አድርገዋል። ከዛ በጂፒኤስ ወሰኑት ርቀት መሰረት አልመው ይተኩሳሉ። ታንኮቹ ከመሬት ሳይንቀሳቀሱ ዜሮ ነጥቦች። ይሄን ስለገባው ይሄ ሰው ፊሎሶፊ በእንጨት ታንክ የሚመስል ነገር ሰራ። በየቦታው እነሱ እንትናቸው የሚወስደው ምስሉን ብቻ ሲተኩስ በእንጨት የተሰራ ታንክ ነበር ሲመጣ የነበረው ወደዛ ጋር ሲተኩስ የነበረው ይሰራ። ይሄ ሲገባቸው ደግሞ የአንድ ዕቃ ሙቀት መለካት የሚችል ዘዴ እየተጠቀሙ መተኮስ ጀመሩ። አሁን የብረትና የእንጨት ሙቀት ይለያል። የሰውና የብረት ሙቀት ይለያል። አንድ ሰውን ባለፈው ጊዜ ከዚህ ከሩሲያ ሩሲያ የነበረ አንድ ሰው ያለበት ቦታ ድረስ ተከታትሎ ደረሰበት ነውቃል። ያለበት ቦታ ድረስ በስንት ቀን ነው በሞት የተወሰደ? የሰው ልጆች የቴክኖሎጂ ውጤቶች እስከዚህ ደርሰዋል። በሙቀት ልክ ይህም አውሬ ይህን በመሳሰሉ የቴክኖሎጂ ውጤቶች በሙሉ ይጠቀማል። ተጠቅሞ ደግሞ በእግዚአብሔር ፈቃድና ሀሳብ ላይ ተጽዕኖ የሚያደርጉ መንገዶችን ሁሉ ይከፍታል፣ ሁኔታዎችን ያስፋፋል። ሰዎችም የእግዚአብሔር ማደሪያ እስከመፈቃቱ ማን ነው እሱ ምንድን ነው እሱ እስኪሉ ድረስ እድሜ ለቴክኖሎጂ እያሉ የሚኖሩና የሚተዳደሩ ይሆናል። ቴክኖሎጂ ምስጋና ይግባውና አለም እንዲህ ሆኑ ኮምፒውተር ምስጋና ይግባውና የፈጠረው ምስጋና ይግባውና ይሄ እግዚአብሔር ደስ አያሰኘውም። ሰዎች በፊት ለፊታቸው ያሉትን ቁሳዊ ነገሮች ብቻ እንዲመለከቱ ያደርጋቸዋል። ይህ ደግሞ እግዚአብሔር ደስታ ያሰኛል። ይሄ ነው አንዱ ሌላኛው ራስ የተባለ ሰው ቁሳዊ ነገሮች ላይ አትኩሮት እንዲያደርግ ያደርገዋል። ስንተኛው ራስ ነው ይህ? ስንተኛው ራስ ነው? አራተኛው ግብረ ሰዶማዊ ይሄ ግብረ ሰዶማዊነት ዮሐንስ ራእዩን ባየ ጊዜ በነበረበት ቦታ አይታወቅ፣ ግን መንፈስ ቅዱስ በኋላ የሚሆነውን ነገር አሳየ። አሁንም በሚመጣበት ወይም ጌታችን ከመምጣቱ አስቀድሞ በትክክለኛ መምጣቱን በሚያመለክቱ ጊዜያት ውስጥ ከሚታዩ ነገሮች የአውሬው አራተኛ ራስ ተብሎ የተጠቀሰው ግብረ ሰዶማዊ ወንድ ለወንድ መጋባት፣ ሴት ለሴት መጋባት ሰዎች ነውር አድርጎ መቁጠር ይተዋል። ነውር አድርጎ አሁን በዓለማችን ውስጥ ለዚህ እውቅና የሰጡ ብዙ አገሮች አሉ። አሁን ትላንት አንድ ዜና የታክ ሊሆን ይችላለች። ፖላንድ የአይሁድ እምነት ተከታዮች ረቢ የሆነ አንድ ሰው በታሪካቸው እንዲህ ያለ ነገር አይገጥማቸውም፣ ቢገጥምም ሰውረው ነው። ግብረ ሰዶማዊነትን እራሱ ተቀብሎ የወንድ ሚስት አግብቶ ማለት ነው። የወንድ ሚስት አግብቶ ሌሎችም ይህን እድል ተጠቃሚ እንዲሆኑ እንደሚያበረታታ አሳውቆ ነበር እንዳሳወቀ ገልጸዋል። እና ያደረሰበት ቦታ እየተዳረሰ ያለ እንደሰደድ እሳት የሚስፋፋ አንድ ነውርና ኃጢአት በአውሬው ዘመን ግብረ ሰዶማዊነት ነው። እሱ ንገሩ ምንድን ነው እሱ? ግብረ ሰዶማዊነት ነው። አሁን ዛሬ የመጀመሪያዋ ይህንን በህጉ የፈቀደች ሀገር ኔዘርላንድ ናት ወይም ሆላንድ። ከነዚህ በኋላ በቤልጅየም፣ በስፔን፣ ካናዳ፣ ደቡብ አፍሪካ፣ ኖርዌይ፣ ስዊድን፣ ዴንማርክ፣ ፈረንሳይ፣ ጀርመን፣ እንግሊዝ፣ ኒውዚላንድ፣ ኡራጓይ፣ አሜሪካ ውስጥ በሚገኙ በስድስት ስቴቶች ሰው እዛ ቁጭ ብሎ ባይፈጽመውም ግንኙነቱ ሌላ አካባቢ ፈጽሞ ቢመጣ እንደ ሰው መብት ቆጥረው ይቀበሉ። ስለዚህ ዛሬ ወንድ ለወንድ መጋባት፣ ሴት ለሴት መጋባት እንደ ነው አይቆጥ እንደ ነው እንደውም ሴትና ወንድ ሆነው ሲባሉ እግዚአብሔር ይስጣችሁ የሚባሉ ሰዎች ሊኖሩ ይችላሉ። ያ ከሚፈጥረው ተጽዕኖ የተነሳ ማለት ነው። በሰው ህሊና ያሰቅቃል። ወንድ ለወንድ ተጋብተው ብታዩ አትሰቀቁ። ለሎጥ እንደዚህ ተብሎ ነው የተጻፈለት። በሰዶም ሲኖር በከተማይቱ የሚደረገውን እያየ ነፍሱን ያስጨንቅ ነበር። ነፍሱ አሁን አበበ የሚባል ሰው አገባ እንዴ? አዎ። ማንን አገባ? ማን ነው የምትባለው? በቀለ ለምለም የምትባለው አገባሽ? አዎ። ማን ትባላለ? አበበች። ያስደነግጣል፣ ያሰጥናል። እኛ ስላለ በጣም የሚያስቀል ሊሆን ይችላል፣ ግን ይሄ በዓለም ይስፋፋ የልጆቻችን እጣ ፈንታ እግዚአብሔር ያስተካክል። እግዚአብሔር ያስተካክል። እግዚአብሔር ይጠብቅ። ስለዚህ ይሄ በዓለም ይስፋፋል፣ እጅግ ይቀጣጠራል፣ ከአንዱዳ ወደ ይላታ ግብረ ሰዶማዊነት ይስፋፋል። ይሄ አራተኛው ራስ ነው። አምስተኛው ራስ ኃጢአተ እስራኤል። እስራኤላውያን በኦሪት ዘዳግም ምዕራፍ 6 ቁጥር 4 እንደተጻፈው እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ ነው ተብሎ ተጽፎላቸው፣ እግዚአብሔር ነው አምላክ። ይሄን እያወቁ ግን ጣዖት ያመልኩ ነበር። ይሄን እያወቁ በጥንቆላ፣ በምትሃት፣ በሟርት፣ በአስማት፣ ይሄን በመሳሰለ ሁሉ ይታመሙ ነበር። ልክ እንደ እስራኤላውያን ሲሰሩ የነበረው ኃጢአት አውሬው በሚመጣበት ጊዜ አምስተኛ ራስ ሆኖ በዓለም ውስጥ ይፈጸማል። ልክ ዛሬ በዓለማችን ከምን የሰይጣን አንዱ አሁን አምስተርዳም ትልቅ ቤተመቅደስ አለ፣ ኬንያ ቤተመቅደስ አለ። ሳታኒዝም አምልኮ የሚፈጸምበት ነው። ሊያውም ደግሞ የሚሉት ቤተክርስቲያን የሳታኒዝም ቤት አለ የሚሉት የሚያስደንቀው ቤተክርስቲያን የሚባልለት እሱ። ሰይጣን በግልጽ ይመለካል። ሰዎች በምታ በአስማት በጥንቆላ ይታመናል። ጥግ የሚያደርጉት ይሄን ይሆናል። ከማንም በላይ አስማተኞች፣ ሟርተኞች፣ ጠንቋዮች፣ ይሄን የመሳሰሉት ሁሉ በሰው ዘንድ ትልቅ ተቀባይነት ይኖራቸዋል። አሁን ዛሬ ምታዩት የለም የምታዩት ሰው ተሰብኮ ተምሮ እግዚአብሔርን አውቆ ተረዳምቶ መኖር አለ የሚፈልገው ጠንቋይና አስማተኛ አጅቦ መኖር ነው። ዛሬ በተለያዩ አደጉ አገሮች ውስጥ እንዲህ ያሉ የምትሃትና የአስማት ስራዎች በቴሌቪዥን ጣቢያዎች ይተላለፋል። መንግስት ከሚያስተላልፈው ወይም ትልልቅ የሚባሉ መንፈሳዊ ተቋማት ከሚያስተላልፉት የበለጠ እነዚህ ጠንቋዮችና አስማተኞች በሰው ዘንድ ተቀባይነት አላቸው። ይሄ ደግሞ ወደ መጨረሻው ዘመን እየባሰበት ይሄዳል ነው የሚለው። እግዚአብሔር ሁላችንን ከዚህ ይጠብቅ ይጠብቀን። እሱ አይበቃም እንዴ? ምን ያስፈልጋል? ብናጽፈው ደግሞ ሰይጣን አንድ ጊዜ መስመር ውስጥ አለመግባት መውጣቱ እንደ ጭንቅ መሰላል። ሰው ቀላል ይመስለዋል። ሲሄድ እንደቀለለው አሽከርክሮ እንደሄደው አሽከርክሮ የሚወጣ ይመስለዋል። አንደኛ እሱ ራሱ ድሃ ነው፣ የራሱ የሆነ ሀብት የለው። ባለጠጋው ፈጣሪው ማን ነው? እሱ እግዚአብሔር። ቢሰጥ የማያልቅበት ለእኔ ቢሰጥ ለእናንተ ማያንሰው ለእናንተ ቢሰጥ ለእኔ የማይጎልበት እውነተኛው ባለጠጋ ሁሉ ያለው የሁሉ ፈጣሪ ማን ነው? እሱ የለው ሲሰጥ እናንተ ልጠይቁ ስትመጡ ከእኔ ወስድና ለእናንተ ይሰጣል። እኔ ስጠይቀው ደግሞ ከእናንተ ወስዶ ለእኔ ይሰጣል። ስለዚህ ሰይጣን እድሜ ልኩን የሚያከብረው ማንም ሰው የለም። ለዚህ እኮ ነው አንዳንድ ጊዜ በጣም ይገሉና ተፈጥፍጠው ለመሆን እናገኛቸው ሰው ወርድ ከሚኖሩበት ቤት ወርደው ከሚኖሩበት የክብር ቦታ ወርደው ስማቸው፣ ታሪካቸው፣ ዝናቸው ጎድፎ ይጠላል። ሰይጣን እንደዚህ ነው። እድሜ ልክ ማንንም አያከብርም ሰይጣን ማለት ነው። ግን ሰው ይሄ ቢሆን በዚህ ህይወት እየተገዛ ይኖራል። እያመለከው ለሱ እየታሰሰ የእሱን ፈቃድ እየፈጸመ ጥንቆላ፣ ሟርት የመሳሰለው ይመስላል። ግን ሲቸግር ዛሬ ሰው አንገት ያስደፋል። እኛ ብናምነው ከሰይጣን በላይ የሚያስቸግረን አምላክ እኮ አይደለም ያለ
ብዙ ሸክም ባይጨንብን ይሄን ሰጣችሁ ይሄን አምጡ ይሄን ከፈሉ አይል ትላንትና ይሄን አድርጋል ደሞ ለተጠይቀኝ መጣ አይል በሰይጣን አምልኮ ስርዓት ግን እንደዚህ አውሩ ሰው ይሄን ቢሆን አውሬው በሚመጣበት ከመጣቱና አስቀድሞ ባሉ ዘመናት የሰይጣን አምልኮ ጋራ ህይወቱ እያያዘ እዚህ እየተገዘገ ነው። እግዚአብሔር በቸርነቱ ከዚህ ሁላችን ይጠብቀን። ስድስተኛው ቅረተ ዘካርያስ። እንግዲህ አሁን ምናቸው ብዙ ነገሮች ሊኖሩ ይችላል። ይህን የሚጠይቀው ስንተው ተበሳጭታችሁ፣ አዘናችሁ፣ ተጎርታችሁ ሊሆን ይችላል። ደስ ይበላችሁ። ከኛ በኋላ ወደፊት አውሬው ሲመጣ ዋነኛዎቹ የእግዚአብሔር ንጹሐን ምስክሮቹ ይመጣሉ። እስከዛ ላይ በህይወት ያሉት ወደፊት የሚሰብካችሁ ሰባኪ ሄኖክ ነው። ወደፊት የሚሰብካችሁ መምህር ኤልያስ ነው። ቀናተኛው እግዚአብሔር ኤልያስ ከነ ህይወቱ በሰረገላው እግዚአብሔር ይወሰደው ኤልያስ ይመጣል። ሄኖክ ይመጣል። ደስ አይላችሁ? ምን ስታስቡ እሱ ይመጣል። እነሱ ይመጣሉ። አንደኛ እነሱን ለማሰብ፣ ሁለተኛ ዘካርያስ ካህኑ ዘካርያስ የኤልሳቤጥ ወይም የኤልሳቤጥ ወዳጇ ባሏ የሆነው ዘካርያስ በሉቃስ ወንጌል ምዕራፍ 1 ቁጥር 8 ጀምሮ እስከ 67 ስናነብ ታሪኩ ነው እናገኛለን። የዮሐንስ አባት ማለት ነው ዘካርያስ። ዘካርያስ ንጹህ ካህን ነበር። በቤተ መቅደስ ያገለግል ነበር። በእግዚአብሔር ፈቃድ ወንድ ልጅ ወለደ። የልጁ ስም ዮሐንስ ይባላል። ከተወለደ በኋላ ዮሐንስ ጌታችን ተወለደ። የጌታችንን መወለድ ተከትሎ ሰባ ሰገል እጅ ሊነሱ እንደመጡ ንጉሱ ሄሮድስ ሲሰማ ተጨነቀ። ሲጨነቅ እንዲፈልጉት አደረገ። አስፈልጎ ሊያገኘው ሲሳነው ሌሎች ደግሞ ቀረቡና ያ ትንቢት የተነገረለት ዮሐንስም ሊሆን ይችላል ብለው ነገሩ። ዮሐንስንም አስፈልገው እንዲያመጡለት ላከ መልክተኞች። ልክ ዮሐንስን አስመጥቶ የፈቀደው እንዲያደርግበት ሲል የእግዚአብሔር መልአክ ኤልሳቤጥ ሕፃን ልጇን ይዛ እንድትሸሽ ነገራት። እሷ 4 ኪሎ ሜትር ያህል ነው ዛሬ ኢየሩሳሌም ለመሳለም ሲሄዱ እሷ የተሸሸገችበትን ቦታ ጭምር ይሳለማል። ይታደም ወስዳ ይዛ ልጇን ተሸሸገች። 4 ኪሎ ሜትር ርቀት ያህላት እዚያ ተሸሸገች። ሄዶ ሲፈልግ ሲያስፈልግ አጣቸው። ሲያጣቸው በንዴት ዘካርያስን እንዲያስፈልጉ አለ። ዘካርያስ ደግሞ በቤተ መቅደስ እያገለገለ ነበር። ንጹሁ ዘካርያስን ዮሐንስን አላገኘውም ብሎ ንጉሱ ሄሮድስ አስገደለው ይላል። ንጹሁ ዘካርያስ ልክ እንደዚሁ ንጹሐን የሆኑ የእግዚአብሔር አገልጋዮች ኤልያስና ሄኖክ ይመጣሉ። ህዝቡ ከኃጢአት ለመመለስ በጎ ካልሆኑ ምግባራት ለመለየት በሚሰሯቸው መልካም የሆኑ ነገሮች የተነሳ አውሬው በጠላትነት ተነስቶ ያስገድላቸዋል። ሄኖክና ኤልያስ ብቻ አይደሉም፣ እንደ ሄኖክና እንደ ኤልያስ ያሉ ሁሉ ይሄ መከራ ያገኛቸዋል ማለት ነው። የመጨረሻውና 7ኛው ቦታ ወደ እግዚአብሔር ነው። ይህ ማለት ንጹሐን ክርስቲያኖች በግፍ በዚህ አውሬ ዘመን ይጫረጫል። እነዚህ ዝርዝር ነገሮች እንግዲህ በቅዱስ መጽሐፋችን በእነዚህ ክፍሎች ተጽፈው እናገኛለን። አውሬው 7 ራሶች አሉ ሲባል እነዚህ 7 ኃጢአቶች በዋነኛነት እሱ በሚመጣበት ዘመን ይፈጸማሉ ማለት ነው። ባለቤቱ እግዚአብሔር በዚህ ኃጢአት ከመገኘት ሁላችንን በቸርነቱ ይጠብቃል። እስቲ አሜን በሉ። እሱ ይጠብቃል። እንግዲህ ይህ አውሬ መለያ ቁጥር ቁጥሩ 666 ይሄን ያለበት ምክንያት መጽሐፍ አንዳንዶች የተለያዩ ቁጥሮችን እየቀመሩ ይሄ 666 ወይም አውሬ የተባለው ኮምፒውተር ነው ይሉታል። መጽሐፍ ቅዱስ ግን እንደሱ አይደለም ይላል። አውሬው ሰው ነው፣ እናትና አባት ያለው ሰው፣ ከነገደ እስራኤል የሚወለድ ሰው። አባቱ ከኤሳው ወገን ነው፣ እናቱ ደግሞ ከዳን ወገን ናት። ዳን ያዕቆብ ልጅ ነው፣ ኤሳው ያዕቆብ ወንድም ነው። ከያዕቆብና ከኤሳው ወይም ከያዕቆብ ልጅ ከዳንና ከኤሳው ወገን የሚወለድ ሰው ነው። አውሬ የተባለው የሱ የክርስቶስ ተቃዋሚ የተባለው ሰው እንደኔና እንደናንተ ያለ ሰው። ይሄ ሰው አስር ቀንዶች አቁረን ይመጣል አይደል? ወይም ይሄ ሰው ሰባት ራሶች እዚህ ጋር ተከፋፍለውበት ይመጣል አይደል? የሚያስጠላ ውበቱ የማያምር ሆኖ በቅዱስ መጽሐፍ ውስጥ የተጠቀሰው በስራ ላይ ተነሳ። አንዳንዴ በጣም መልከ መልካም የሚባል ሰው ስራው ከተበላሸ የእሱ መልከ መልካምነት ይታየናል? አይታይም። ፊት ለፊታችን የሚመጣብን ምኑ ነው? ስራው ግብሩ ለመናገር ነው። እና ይሄ 666 የዕለተ ዓርብ ፍጡር ሰው መሆኑን ለመናገር ነው። በቤተ ክርስቲያን ትምህርት የሰው ልጅ የደም ስር አለ አይደል? የደም ስሩ ራሱ የተቆጠረ ነው። የሰው ልጅ ወንዶቹ የደም ስሮቻቸው ቁጥር 666፣ ሴቶቹ 333 ነው ያላቸው። ስለዚህ 666 ነው ሲል የዕለተ ዓርብ ፍጡር የሆነ ወንድ ሰው ነው ለማለት ነው። 666 አስራ ያለው ሰው ነው ለማለት ነው። ኮምፒውተር ነው ምናምን ነው የሚሉታል። በእርግጥ ኮምፒውተሩ ለእሱ አገልግሎት የሚውል ሊሆን ይችላል። የሆነ ነው። አሁን ዛሬ በምንኖርበት ዓለም ውስጥ እንግዲህ ሰው ለመግዛት ለመለወጥ የሚጠቀምባቸው ብዙ ዘዴዎች አሉ። ወደፊት መጽሐፉ ራሱ እንደሚያስረዳ ይሄንን አውሬ ካልተገዙለት ወደፊት ያልተገዙ ሰዎች መሸጥ መለወጥ እንዳይችሉ ይደረጋል። አሁን ብር ልባችን እጃችን ሊገባ ይችላል። የፈለግነው ሱቅ ሄደን የፈለግነውን መግዛት እንችላለን። ወደፊት አውሬው ሲመጣ ግን መግዛት መሸጥ የሚችሉት የንግድ ፈቃድ ራሱ የሚሰጠው መግዛትም መለወጥም የሚቻለው አውሬውን ላመለኩ ብቻ ነው፣ ለአውሬው ለተገዙ ብቻ። ይህን ጊዜ ባለቤቱ መቼስ ያሳልፍ አሁን ይመጣል እንደዚህ ሆና ሲባል እንድንጨነቅ አይደለም፣ ተናግሯል። በዚያው በዮሐንስ ራእይ ምዕራፍ 3 ቁጥር 6 እናለን፣ በዓለም ሁሉ ሊመጣ ካለው ከመከራ ሰዓት እጠብቅሃለሁ ይላል። ማን ይጠብቃል? እንዴት እንደሚጠብቀን አናውቅም። ከስንት ነገር እግዚአብሔር ይጠብቃል። ከምናውቃቸው ሰዎች መከራ እግዚአብሔር እንዴት ጠብቆናል? ችግር ገጠማቸው የምንላቸው በቅርብ የምናውቃቸው ሰዎች ካገኛቸው እግዚአብሔር እንዴት ጠብቆናል? እንዴት እንደሚጠብቀን አናውቅም፣ ግን ይጠብቀናል። ይመጣል ብለን እንድንጨነቅ አይደለም፣ ይሆናል ብለን እንድንታወቅ አይደለም። እምነታችንን ባጸና ነው መጠን የታመንበት እግዚአብሔር ይጠብቀናል። ይሄ ታዲያ ወደፊት ምልክት በእያንዳንዱ ሰው ላይ እንዲኖር ያደርጋል። ያመኑት ሁሉ ምልክት ይኖራቸዋል። አሁን እኛ ትምህርት ከተማራችሁ በኋላ በኢሜይል እልክላችኋለሁ። ወደፊት እንግዲህ በእኛ ልቤ ከሆነ መጀመሪያ ይህን ኢሜል ወደ እናንተ ከመድረሱ በፊት እናንተም ከመጠየቃችሁ በፊት መሆን አለመሆናችን ቼክ ይደረጋል። አሁን ጥገኛ እየሆን ነው ብዙ አይደል? ይሄ በኋላ እንደ ልብ አሁን የምንጠቀምበት የማይሆንበት ደረጃ ነው ይደርሳል። ለምንበላው፣ ለምንጠጣው፣ ለምንለብሰው ወዘተረፈ ሁሉ የግድ ጥገኛ መሆን ይኖራል። በምርጫ አለ ወይ እኔማ የእሱ አምላኬ አልሆንም እንደሚባላል ተገደል እግዚአብሔር መርጠን መከራው ይድረስ ችግሩ አያገኘን ብለን የምናልፍ ካልሆነ በስተቀር በምርጫ ማይሆን እንደሆነ መጽሐፋችን ያስረዳል። ስለዚህ ምልክት ይኖራቸዋል፣ በግንባራቸው ላይ፣ በእጃቸው ላይ። ይሄ ምልክት በዓለማችን በተለያየ መንገድ እየታየ አውሬው መጥቶ ለአውሬው አገልግሎት እየሰጠ ይሁን በገሃድ ስላልተገለጠ አለይ ነው። አሁን በገበያ ስርዓት ባደጉ ሀገሮች ውስጥ ሰው መግዛት የሚፈልገውን ነገር ለመግዛት ክሬዲት ካርድ ይዞ ይሄዳል። እንደኛ ሀገር የወረቀት ብር አይደለም ይዘን የምንንቀሳቀሰው። ከዛ አልፎ ዛሬ በካርድ ብቻ ሳይሆን ቺፕሱ ራሱ በሰው ሰውነት ውስጥ እየተገጠመ መንቀሳቀስ የሚችሉበት ደረጃ ላይ ሰዎች ደርሰዋል። አሁን በአንዳንድ ሀገሮች ውሻ ከቤት ቢጠፋ የማን ውሻ እንደሆነ መታወቅ የሚችልባቸው በችርስ ውስጥ የተመዘገቡ መረጃዎች ውሻው ላይ ተገጥሞ እንዲንቀሳቀስ እየተደረጉ ነው። ስለዚህ ከአንድ ቤት ውሻ ጠፍቶ ቢገኝ ይነበባል፣ የማን ውሻ እንደሆነ ታሪኩ፣ መቼ እንደተወለደ፣ መቼ እነሱ እንደተወለደ፣ ምን አይነት ምግብ እንደሚስማማው፣ ምን አይነት አየር እንደሚስማማው በደንብ ተመዝግቦ የሚንቀሳቀስ። ዛሬ ልጆችም ሲወለዱ በራሱ ወላጆች በሰውነታቸው ውስጥ ችርስ እያስገጠሙላቸው በቆዳ ውስጥ ማለት ትልልቆቹም ሰዎች ብንጠፋ ተጠልፈን ብንወሰድ እንዲህ አይነት ችግር ቢገጥመን እነዛ ችግሮች ሲገጥሙ የት እንዳለን በትክክል እንድንታወቅ እያሉ እያስገጠሙ ለገበያም እንደዚሁ ሩቅ ሳትሄዱ እኛም ጎረቤት ሀገሮች በራሱ በየግንባራቸው ላይ በየእጃቸው ላይ እነዚህን ቺፕሶች በክሬዲት ካርድ ውስጥ ያሉትን የኤሌክትሮኒክስ አካላቶች እያስገጠሙ ቢገዙ የሚሸጡ የሚለውጡ የሚንቀሳቀሱ ይሄ ያደገ ይሄንና ወደፊት ያ ያለው ብቻ ይገዛል፣ ያ ያለው ብቻ ይሸጣል። ምልክቱ የሌለው መግዛት ሆነ መሸጥ እንዴት እናልፈዋለን? እንዴት እንደሚያሳልፈን እሱ ያውቃል። ማን ነው እሱ? እግዚአብሔር። ማን ነው እሱ? ይሄ ሆነ እንግዲህ በአጠቃላይ መጽሐፋችን የክርስቶስ ተቃዋሚ የሚለው በአንድ በኩል ከክርስቶስ የተለዩትን ከትምህርቱ የራቁትን በሙሉ ሲሆን፣ በሌላ በኩል ደግሞ እስካሁን ድረስ እንዳየነው የክርስቶስ ተቃዋሚ የሆነውን አውሬው የሚባለውን ወይም ሐሳዌ መሲሁን ማለት እንደሆነ ተመልክተናል። የክርስቶስ ተቃዋሚ የሆነው ወይም የአውሬው መምጣት የክርስቶስ መጽሐፍ እጅግ መቃረቡን የሚያረጋግጥልን በጣም ወሳኝ የሆነ የመጨረሻ የክርስቶስን ተቃዋሚ አስመልክቶ ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው ሁለተኛ መልእክቱ ምዕራፍ 2 ቁጥር 3 እስከ 11 ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና ያአነሰው አውሬውን ማለት ነው፣ የክርስቶስ ተቃዋሚ ማለት ነው፣ ሐሳዌ መሲሁን ማለት ነው። የአመፅ ምንድን ያለው? ኮምፒውተር አይደለም ያለው። ምንድን ያለው? ሰው። ምንድን ነው እሱ? ሰው። እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ቅድም ምንድን ነው ብለናል? አንዱ የአውሬው ራስ የተባለ ኃጢአተ አዳም ነው ብለን፣ አዳም ምን መሆን የፈለገው? እግዚአብሔር መሆን። ይህም አውሬ ማን ነኝ ይላል? እግዚአብሔር ነኝ ይላል። አዋጅ እየነገረ እግዚአብሔር ነኝ ብቻ አይልም፣ በእግዚአብሔር ቤተ መቅደስ ይቀርባል። በዚህ ጊዜ እግዚአብሔር ሁላችንም በሃይማኖታችን ያጽናል። ማን ነው በዚህ መቀመጥ ያለበት? በመንበሩ በዙፋኑ መከበር ያለበት ማን ነው? ይቀመጣል። እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያደርጉት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ቁጭ ብሎም አይበቃውም፣ ስልጣኑን ዝናውን ክብሩን አግኝቶ አይበቃውም፣ መመስገን ይፈልጋል። በእግዚአብሔር ቦታ መወደስ ይፈልጋል። አሁን በእኛ ግን ይገርማቸዋል። መዝሙራት አሉን አለ በቤተ ክርስቲያናችን፣ እመቤታችን ማርያም አገራችንን ጠብቂልን ምንለው መዝሙራት ልክ እንደዚሁ በህይወት ያለ ሰው እገሌ እባክህ የሚባለው ሰው ይዘመር ናቸው ያስቀጣል። እየተለማመዱት ያሉ ማለት ነው። ከእግዚአብሔር በላይ መሞገስ፣ መወደስ፣ መመስገን ይፈልጋሉ። እሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ተባለ። ከማን በላይ? ከእግዚአብሔር። እንግዲህ ገና ከእናንተ ጋር ሳለው ይሄን እንዳልኳችሁ ትዝ አይላችሁ? ምን በገዛ ራሱ ጊዜ የሚገለጽ ዘንድ የሚከለከለውን አሁን ታውቃላችሁ። የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያ ጊዜ ጌታ ኢየሱስ በክፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል፣ ይሻላል ነው ያለው። ከፍ ቢልም ይሽረዋል። እሱ ማን ነው የሚሽረው? መድኃኒዓለም። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅ መታደር ሁሉ እንደ ሰይጣን አሰራር ነው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ቢነገረው የማይገባው ሰው አለ። የሚገባው የተነገረው ካልሆነ የሐሰት አሰራር እግዚአብሔር ይልክበታል። አሁን በዚህ በቤተ ክርስቲያን ነግራችኋል። እንደው ዝም ብሎ ፊልም የተባለ ነገር ሁሉ ባያችሁበት እያጀባችሁ የምትኖሩ ምዕመናን ናችሁ። ተው ሲባሉ የማይሰሙ፣ ኧረ ራቁ ሲባሉ የማይሰሙ የምትሃተኛ እና ያስማተኛ ጃቢ ሆነው የሚኖሩ እንደዚህ ያሉትን ሰዎች መጀመሪያውኑ በእውነት ያላመኑ ነገር ግን በአመት ደስ ይላቸው የነበሩ ስለሆኑ እግዚአብሔር ሐሰትን ያምኑ ዘንድ የስህተትን አሰራር ይልክባቸዋል። ምን አይነት አሰራር? የስህተትን አሰራር። ምን አይነት አሰራር ነው? ንገሩ፣ ምን አይነት አሰራር? ማንም ሰው ንዳ ስታል ማንም ሰው መቆለት ነው በዚህ ላይ ገባው በዚህ ላይ ወጣው ብሎ እኔ በትክክል በእኔ እድሜ እንዲህ ያሉ አንታቾች የሚሰሩትን ስራ ስለማውቀው እንግዲህ ይህን መናገር የሚያስቀጣ የሚያስጠይቅ ከሆነ መቀጣት ነው ያለብን፣ መጠየቅ ነው ያለብን። በእግዚአብሔር ቤቶች አደባባዮች ነውር የሚያደርጉ ነውራቸውን እየገለጥን ነው ማለት ያለብን። እንደዚህ የሚኖሩ ሁሉ ካልተቀበሉ ወደ ስህተት ይመራቸዋል ነው ያለ። ስለዚህ ራሳችሁን መጠበቅ ዲካፈናችሁ ታበቃም። እዚህ ጠበል የለም እንደዚህ ዮሐንስ ሁሉ ተጠሙ። በቀደም አንድ ቤተክርስቲያን አንዲት ሴት ስልክ ስደውል ነው እዚህ ዮሐንስ መቤታችን ትጠመቃለች የተመላለሰች በኋላ በጠዋት መጣ ስትጠመቅ በነፍስ ያለ ወፍ በአፏ ወጣ። በአፏ ምንድን ነው የወጣ? የዘሮኛ ምድ ራ ምንድን ነው የወጣው? ወጣ ወፍ ቪዲዮ ተቀምጧል እንዳለ ወፉ እሷ ሁሉ ወጣ ነው ሊጠበል ጠፋ ነው። የግድ ስኩልን የሆነ ነገር ስናይ የምንጠራም ሰው ይታመልና ሰውየው አይደለም ይጮሃል። ማን አንተ አስማ ማን ያደረገብ? ሚስቲቱ ባል ጎረቤት እንዳትቀባበሩ እንዳትቀራረቡ እንዲህ ለመዳ ለበሽታው መፍትሄ መስጠት እንጂ እንዲህ ያለ ጠርና ክርክር የሚዘራ የመፍትሄ መንገድ በቤተ ክርስቲያን በመጽሐፍ መዝግቦ ያወጡ ጌታ ማንን ነው እንደዚህ አጋጭቶ ያስተማ? ማንን ነው እንደዚህ አድርጎ ያስተማ? የታመመውን ሲፈውስ በፍቅር ነው። ተጣሉትን እያስታረቀ የተራራቁትን እያቀራረበ እርስ በርስ የሚያባሏ ደግሞ ደስ ይላል።
ስለዚህ ታስቡ እንግዲህ ከመናገር በላይ ምንናገር እዚህ ይመጣል። እንግዲህ በአጠቃላይ ባጭር ባጭሩ ለመመልከት ይሄ በርካታ ውጫዊ ምክንያቶች እና አንዳንድ ምንጮች የሚመጣውን የክርስቶስ ተቃዋሚ ኃይል ለማጠናከር ከፍተኛ የሆነ ሚና ይጫወታል። በአሁኑ ዘመን የኒውክሌር እና የባዮሎጂካል መሳሪያዎች አስቸጋሪና አስፈሪ የሆኑ ፖለቲካዊና ኢኮኖሚያዊ ድቀቶች በሰው ልጆች ላይ ታላቅ ሸክም ይሆናል። ሰው ማይወጣው ማለት መንግስታትም ራሳቸው ወደ የውድቀታቸው ጫፍ ይደርሳል። በየአገሩ ሁሉ ሁከት፣ አመፅ፣ ብጥብጥ እየተስፋፋ ይሄዳል። በዚህ መካከል ሀሳባዊ መሲሁ ይነው እያለ ሰው ከዚሁ እፎይታ ሳያገኝ ሀሳባዊ መሲሁ የሰው ልጆች መድኃኒት ነኝ መፍትሄ ነኝ ብሎ ይመጣል። እንደመጣ በጣም አስፈሪ የሆኑ ተቋማትን ወይም ዓለም አቀፋዊ የሆኑ ተቋማትን ተጽዕኖ ለማሳደር እየተጠቀመባቸው የበላይነት እየፈጠረ እነሱ የሀሳዌ መስሉ ረዳትና አጋር እየሆኑ ሰዎችን በራሱ አገዛዝ ቁጥጥር ስር የሆናቸው
በዚሁ መንገድን በመታገስ የማህበራዊ ኢኮኖሚያዊ ለውጥ መርሃ ግብሮችን ያከናውናል። ይሄ የሚመጣው አውሬ እንደ ሂትለር እንደሌሎች ሁሉ በጣም ስለታም አፍ ያለው ስለሆነ የተናገረው ሁሉ የሚሰማለት ሰው ሁሉ ሊሰማው የሚፈልገው በንግግሩ ብዙዎችን የሚያሳምን አስተሳሰብ ሁሉ ጊዜ ተቀባይነት ያለው ሆኖ ይገለጣል። ይሄ አውሬ በሚመጣበት ጊዜ አይሁን ገና መሲህ ይመጣል ብሎ ይጠባበቃሉ። ዛሬ እነሱ መሲሁ መጣልን ብለው አውሬውን ይቀበሉታል። አንዳንዶቹም ደግሞ ጦርነትንና በዓለም የሚታየውን ሁኔታ ያርቅልናል፣ ጋብ ያደርግልናል ብለው መከራ ያስወግዳል በማለት የተነሳ መደላደልንና ምቾትን ለማግኘት ሲሉ ይቀበሉታል። አሁን ሰው ተምሮም ተሰብኮ የሚበዙት ይቀበሉታል። ከዚህ በኋላ እንግዲህ ሰዎች በአጠቃላይ በፊታቸው ያለው ለማየት እስኪሳናቸው ድረስ ይታወራል።
ቅዱስ ጳውሎስ ይህን ነው የተናገረው። እንግዲህ ይሄ የክርስቶስ ተቃዋሚ የሚጨብጠው ፖለቲካዊ ስልጣን፣ የሚያየው ውጫዊ ነገር፣ ያገኘው ነገር የሚያመካው ሳይሆን መለኮታዊ ስልጣንም የኔ ይሁን ይላል። እግዚአብሔር ምን በእግዚአብሔር ቤተ መቅደስ ልቀበል ልመለክ አምልኮት ይፈጸምልኝ ይላል። አቶ ይህ አውሬ ጊዜ ያለፈበት ያረጀ ያፈጀ ውጤት አልባ ነው በሚቆጥረው የክርስትና ትምህርት ምትክ በዓለም ውስጥ አዲስ አስተሳሰብ፣ አዲስ ሃይማኖት፣ አዲስ ስነ ምግባር ለዓለም ያስተዋውቃል። ስንት ሞዶች ናቸው አሁን በዓለማችን የተፈጠሩ? ስንት ሞዶች አታመንዝሩ የሚለው እግዚአብሔር ሕግ አለ። የእንትንቦች የእንትንቦች የተባለ የምናጠናቸው ስንት አሉ? እነዚህን ያስተዋውቃል። የክርስትና ዋጋ እንደሌለው ጊዜ ያለፈበት ያረጀ ያፈጀ ውጤት አልባ እንደሆነ እንዲቆጠር ያደርጋል። በዚህ አስተሳሰብ በመኮፈስ የተነሳ ቅድም እንዳልነው እግዚአብሔር አምልኮት እንዲፈጸምለት ያደርጋል። ይሄ ተቃዋሚ በሰይጣን እየተመራ ብዙ ሐሰተኞች ድንቅ ድንቅ ተአምራትን ያደርጋል። በኋላ የሚጠፉ ቅድስና የጎደላቸውን የማንቀሳቀስ እንቅስቃሴዎቹን ሁሉ እያከናወነ ብዙዎችን እያታለለ ወደ ራሱ ይሰራል። ይሄ አውሬ እስካሁን የጠቀስናቸው ብቻ አይደለም፣ አገዛዙን ለማጠናከር ሳይንሳዊ ውጤቶችንም በደንብ አድርጎ ይጠቀምባቸዋል። ራዕይ ምዕራፍ 13 ቁጥር 5 ስናነብ የአውሬው ምስል ሊናገርስ እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ምን ማለት ነው? እንኳን ለሱ ለሱ ምስል ራሱ ትንፋሽ ያገኛል። አሁን የሚተነፍስ ምስል ብታየው አሁን ምንድን ነው ብታየው ትንፋሽ ይኖረዋል ምስሉ ራሱ እንኳን እሱ ማለት ነው። ድንቅ ድንቅ ነገሮችን እያደረገ ብዙዎችን ተመሻዎች ሳይንሳዊ ዘዴ እንግዲህ ብዙ የተወሳሰበ የክትትል ዘዴዎች እና መንገዶች ይኖሩታል። ብዙዎቻችን አሁን መረብ ውስጥ ነን። አንዳንድ ሰው ሶኒ ላፕቶፕ እድል ስለምታገኝ ይቺ ፎርም ሞልተ ላክ ይባላል። ሞልተ እንልካለን፣ ኦልሬዲ ሬጅስተር ነገ እንልካለን። ቶሎ ይሰብስበን እንጂ እግዚአብሔር የባሰውን ሳያሳየ በሚመጣው ሁኔታ እነዚህ የተሰባሰቡ ነገሮች ለራሳቸው ወጥመድ የሚሆኑ ሊሆኑ ይችላል። ወጥመድ እና ቅድም እንዳልነው መሸጥ መግዛት ከፈለግን እንደሚችል ኃይሉን ለማጠናከር ይሄ አውሬ ዛሬ ብዙ መገናኛ ብዙሃን አሉ፣ የሬዲዮ፣ የቴሌቪዥን፣ ሌሎቹም የጥመት ውጤቶች ሁሉ ሰፊ ሽፋን ለዚህ ለክርስቶስ ተቃዋሚ ይሰራ። አሁን ጋዜጣ ላይ አነበን ያየነው በሙሉ በተግባር ባንገናኘው ለእኛ አእምሮ የምሳሌ ምስል ምን አይነት እንደሆነ እናውቃለን። አሁን የእግር ኳስ ተጫዋቾች ምን ያህል ነው በእኛ ቦታ ላይ በእኛ አእምሮ ውስጥ ያላቸው ቦታ ምን ያህል ቦታ ነው? ሮናልዶ ጎል ሲያገባ የምናጨበጭበውን ያህል ቤተክርስቲያን መተን አሁን ስለተደረገ እናጨበጭባለን? ለው ዝም አላቸው አጨብጭቡ ልልበሉ ተብለው ይጨቀጭቃል። ከፈለግ እናጨበጭባለን፣ ሸፈለግ ዝብላለን፣ መጠየቅ ያስፈልገዋል የሚል አለ ቁጭ ብሎ። ይሄ ምን ያህል በሰው አእምሮ ውስጥ ተጽዕኖ እንደሚያሳድር አሁን ያውቋል። አስቀድሞ ሁሉ ነገር እየተመቻቸ ነው። ምናልባት ዛሬ እነዚህ የመገናኛ ብዙሃን ረድተውና የምንልባቸው መንገዶች ሊኖሩ ይችላል። ነገር ሙሉ ለሙሉ በሱ ቁጥጥር ስር ይሆናል። በሱ ቁጥጥር ስር እንግዲህ ይሄንን ተቃዋሚ በተመለከተ ምንድን ነው እሱ ምናምን እያለ ጥያቄ የሚያነሳ ቢኖር እንዲህ ያለው ሰው ይገለላል፣ ከህብረተሰቡ መካከል ይታሰራል። ከዚያም አልፎ ደግሞ ለህብረተሰቡ ጎጂ እንደሆነ ተቆጥሮ ሊገደልም ይችላል፣ እርምጃ ሊወሰድበት ይችላል። አውሬው በድርጊቱ ክርስቲያኖችን ሲያሰቃይ በሮም የነበሩ ቄሳሮችን የሚመስል ነው። የሚፈልገው ሁሉ ሙሉ ለሙሉ በዓለም ውስጥ ተፈጻሚ ያደርጋል። እነዚህ የሮም ቄሳሮች በግል ህይወታቸው ሐሰተኞች፣ ለምግባር አልባ ጨካኞች እንደነበሩ ሁሉ ይሄ ሐሰተኛ መሲህ አውሬም ጨካኝ ነው። በምድር ላይ ይሄ አውሬ ቅዱስ መጽሐፍ ይናገረዋል። አነቦስት ነው ለአርባ ሁለት ወራት ይገዛል። ለስንት ወራት? ሶስት ዓመት ከስድስት ወር ማለት ነው። እሱ ሶስት ዓመት ከስድስት ወር ከገዛ በኋላ ጌታችን ዳግም ይመጣል። ሙታን ይነሳሉ፣ የመጨረሻ ፍርድ ይሰጣል። እንግዲህ እሱ ከመጣቱ አስቀድሞ የአርባ ሁለቱ ወራቶች መጨረሻ ላይ ሁለቱ መብራቶች፣ ሁለቱ ወይራዎች ሄኖክና ኤልያስ ይገደላሉ። አሁን በህይወት ነው ያሉት፣ እግዚአብሔር ወስዷቸዋል። ቅዱስ መጽሐፍ ይናገራል። በኋላ ግን መጥተው እነሱ አስተምረው መጥተው ምስክርነታቸውን ሰጥተው በመጨረሻ ላይ ይወሰዳሉ። በሞት ምስክር ሆነው ይላል። ግን በመጨረሻ እነዚህ ሁሉ ነገሮች አሁን እስካየናቸው ያሉት ግልጽ ናቸው። ግልጽ አሁን በእኔ ዘመን ይደረጋል ብሎ አያስቡ። ምንድን ነው አሁን አጠገባችን እየሆነ ያለ? አንዳንድ ሰው አለ ምንድን በአይጥ በጋን ተጭና ነው ወይስ ጋን አይጥ ተጭና ነው የሚባል ተረት አለ። በዚህ ጋር አይጥ ጋን ተጭና ስትሄድም አይናገርም የሚባል ሰው አለ። ልክ እንደዛ ዙሪያችን እየሆነ ስላለው ነገር ምንም ግድ የሌለ ሰዎች አለ። ምንም ግድ የሌለ እንደዚሁ ይሄ ሁሉ እያለው ግድ የሌላቸው ሰዎች ይኖራል። ይሄ ሁሉ ነገር በደንብ በመጽሐፍ ቢቀመጥም ልናውቅ የምንችለው ግን እንዳመንነው መጠን ነው። እግዚአብሔርን ለማወቅ ልባችንን በከፈትንበት በያዝነው መንፈሳዊነት መጠን ነው። በቁሳዊ ፍላጎቶቻችን ታውረን እለት እለት ይህን የስጋ ፍላጎት በማሟላት የተያዙ ሰዎች በዙሪያችን ለሚደረገው ነገር ትኩረት ማንሰብ ነው። ስለዚህ እንግዲህ ይሄ ሁሉ ይመጣል። ጌታችን ይህን አስመልክቶ አስጠንቅቋል። ሉቃስ ምዕራፍ 21 ቁጥር 37 36 ስናነብ ልባችሁ በመጠጥ ብዛትና በስካር ስለ ትዳሩ በማሰብ እንዳይከብድ። ልባችሁ የሚጫነው ሁልጊዜ ማግባት፣ መፍታት፣ መጠጣት፣ መብላት፣ መስከር፣ እንትን ጆይ ማድረግ፣ ፓርቲ ወዘተረፈ እየሆነ ልባችሁ አይከብድ። ይሄ ብቻ የጫናችሁበት አትቸገሩ ማለት ነው። እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ። እንዴት እንዳይመጣባችሁ? በድንገት እስኪ ነገሩ ሁላ እንዴት እንዳይመጣባችሁ? በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቋል። ለማን ተጠንቀቋል? ለሌላው አይደለም፣ ለራሳችሁ። ሰው አይጠነቀቅም ማለት ለራሳችሁ ተጠንቀቁ። በምድር ሁሉ ላይ የሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና አይጥ በወጥመድ ልትያዝ የምትችለው ካልተዘጋጁ። አሁን የዛሬ አይጥም በቀላሉ በወጥመድ አይያዝ። ሰው ግን ከአይጥ እያነሰ ራሱ ሄሮ እያዘ እየተጠመረ ይወስ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅን ፊት ለመቆም እንድትችሉ ስትጸልዩ ዘወትር ሁልጊዜ ይህንኑ ማምለት ትችላላችሁ። ግን ብታመጡ ሁልጊዜ ምን እያደረጋችሁ ትጓ እየጸለያችሁት ምን እያደረጋችሁት? ይህ ሁሉ ሊመጣ ይችላል። ዓለም ይተራምሳል። በዚህ በዛ ብዙ ነገሮች ይደረጋል። አሁን እኛ አቤቱታችን የምናሰማው እዚህ ስላለው ጉዳይ ሊሆን ይችላል። በእኛና የእኛ በሆኑት መካከል በቁጥጥር ስር ያሉ ጉዳዮች እኮ ዛሬ በዓለማችን በጣም ውሱን እየሆኑ በጣም የምንኖርበትን ዓለም እንዴት አድርገን ለተገነዘብ ነው ያላውቀውም እንጂ በጣም እሱ ናቸው። ምንም ይሆን ግን ሊመጣ ካለውቀ ለማምለጥ ከፈለግን፣ በሰው ልጅ ፊት ሃይማኖታችን ይዘን ለመቆም ከፈለግን ዘወትር በጸሎት እየተጋን የሚቆም በምን እየተጋ ሁላቸው በምን እየተጋ አሁን ዛሬ ዝናቡ ሲዘር ደስ አላላቸው የማፈቃ አሁን አስተያየት ውስጥ በሁሉ ነገር ዝናቡ አይዘንብም ጸልዋሉ እንዴ እንደዚህ አይሉም። በየግል ነው አሁን ስለሌለው አይደለም። ያ ኮሚቴ ስለሆነ ያን አስተያየት መስጠት እንችላለን። ይህ የራሳችን ድርሻ። በቤት ቀሩ ሲጸል አዝነብልን ብሎ መስጠት፣ ይሄን ስጥልን ብሎ መስጠት፣ ይህ የራስን ድርሻ ነው። ይሄ ክፉ ቀን ቢመጣ ማምለጫውን አዘጋጅ ብሎ መጸል። በየቀኑ የጸለያችሁ ተዘጋጅታችሁ ጠብቁ። እሱ ምን ያደርጋችኋል ማለት ነው። ይህን ክፉ ጊዜ አሳልፎ በእሱ ፊት በቀኝ እንድትቆሙ ያደረጋችኋል ማለት ነው። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። አሁን ቢመጣ የእመቤታችን የቅድስት ድንግል ማርያም ልጅ ባለቤቱ እንደሚጠብቀን ነው መጽሐፋችን የነገረን። በሃይማኖት ጸንተን እንድንጠበቅ እሱ በቸርነቱ ይርዳን። እመቤታችን በአማላጅነት አትለየን። ይወጣናል። ደስ ብሎ ያመስላል። አሜን።